Voice of America. ምዕራብ ለንደን በቅርቡ ግሪንፊል በሚባለው 24 ፎቆች ያሉት የመኖሪያ ህንጻ በሳት ጋይቶ እስካሁን በታወቀው 7 ኢትዮጵያውያንን ጨምሮ የ79 ሰዎች ህይወት ከጠፋ በኋላ ተመሳሳይ አደጋዎችን ለመከላከል ሲባል በብሔራዊ ደረጃ ምርመራ ተጀምሯል። በዚህም መሰረት ከትላንት በስቲያ ቅዳሜና ትላንት እሁድ በመላው ብሪታንያ በተካሄዱ ምርመራዎች በትንሹ 27 ሰማይ ጥቀስ ህንጻዎች የደህንነት ምርመራውን ማለፍ ሳይችሉ መቅረታቸውን ባለስልጣናቱ አስታውቀዋል። ቀጣይም እንደሆነ ታውቋል። የማህበረሰብና የአካባቢው መንግስታዊ መስሪያ ቤቶች ብሔራዊ ሰዓት መከላከያ ደህንነት ምርመራውን በሚያካሂድበት ወቅት ስጋት ባሳደሩ ሌሎች በርካታ ህንጻዎች ላይ የሚኖሩ ሰዎችን ለደህንነታቸው ሲባል እንዲያስወጡም ታዘዋል። እርምጃውን ተከትሎ ባሳለፍነው አርብ 800 አባወራዎች በአጭር ጊዜ ውስጥ በተሰጠ ትዕዛዝ ይኖሩ ከነበረው አፓርታማ እንዲወጡ ተደርጓል። ሰለሞን ክፍሌ ነው ተከታዩን ዘገባ ያጠናቀረው።
ባሳለፍነው አርብ ካንደን ከተሰኘው የለንደን ቀበሌ በአጭር ጊዜ ማስጠንቀቂያ ቤታቸውን እንዲለቁ ከተደረጉ ነዋሪዎች አንደኛው አቶ አለባቸው ደሳለኝ ይባላሉ። በለንደን የኢትዮጵያውያን ማህበረሰብ ዘንድ ንቁ ተሳታፊ ናቸው። በግላቸው ጥረት በከፍተኛ ወጪ ያሰባሰቡት የኢትዮጵያ የባህልና ሌሎችም ቅርሳ ቅርስ አላቸው። ሰላም አቶ አለባቸው።
እኔ ስልኝ አቶ ሰለሞን፣
የመጀመሪያው የእሳት አደጋ ከደረሰበት ህንጻ እናንተ ምን ያህል ርቃችሁ ነው የምትኖሩት?
እኛ በሰሜን ለንደን ነው የምንገኘው፣ እነሱ በምዕራብ ነው። ምናልባት ረዘም ያለ ርቀት አለን። በትክክል
ባለፈው ቃጠሎ 79 ህይወት መጥፋቱ ነው የተነገረው። ባለፈው አርብ ለደህንነት ምርመራ ሲባል እንድትለቁ ስትታዘዙ ወዴት ሄዳችሁ? የተዘጋጀ ነገር ነበር?
በወቅቱ እኛ ከስራ ነው የመጣ ነው፣ አርብ ዕለት ነው እና ወደ ቤታችን ልንገባ ስንል መግባት እንደማንችልና ከፍተኛ አደጋ ስላለ ያንን ለመከላከል ሲባል አሁን ለጊዜው የተዘጋጀው የስፖርት ሴንተር አለ እና እዚያ ስፖርት ሴንተሩ ጊዜያዊ መጠለያ አድርጋችሁ ተጠቅማችሁ ሆቴሎችም ከተገኙ በተለይ ልጆች ላላቸው ደካማ ሽማግሌዎች ለሆኑት አንዳንድ እርዳታዎችን ለማድረግ እንደሚችሉ ነው የተገለጸልን።
በአጭር ጊዜ ውስጥ ንብረት ለማውጣት እንደምትቸገሩ እረዳለሁ። ምን አደረጋችሁ ያን በሚመለከቱስ?
በጣም አስደንጋጭ ሁኔታ ነው የገጠመን። ምክንያቱም ገና ምንም ያሰብነው ነገር የለም። አጭር የሆነ ማስጠንቀቂያ ነው የተሰጠው እና በዚህ ወቅት ሁሉ ሰው ግራ ነው የተጋባው እና ምን ማድረግ እንዳለብን ሁሉ አላወቅንም ነበረ። ሁለተኛው ነገር ደግሞ ያሳስበን እስከ ዛሬ ድረስ እዚህ አፓርታማ ስንኖር ለደህንነት ዋስትና አልነበረንም ማለት ነው እና የቴናንስ አግሪመንታችን ራሱ ካምደን ካውንስል ትክክል አልነበረም ያደርገው የነበረው በሚል ሁኔታ ብዙዎቹ ተቃውሞ እያሰሙ አንወጣም እስከ ማለት ድረስ ደርሰዋል። አሁንም ድረስ አንወጣም ብለው የተቀመጡ ወደ 3-5 ሰዎች አሉ። ከእነሱም ውስጥ አንዱም እኔ ነበርኩኝ። በተለይ የራሴን ቅርሶችና ታሪኮችን ለመጠበቅ በሚያስችለው ሁኔታ እዚያው አብሬ እነሱ ጋር አቃጠላለሁ ብዬ እምቢ ብዬ ነበር። መጨረሻ ሌጋል አክሽን እንወስዳለን በማለት ሆቴል እንድንይዝ ስላስገደዱን ወጥቻለሁ።
አዎ እረዳለሁ። እርስዎ በተለይ እጅግ ውድ የሆኑና ታሪካዊ የኢትዮጵያ የተለያዩ ቅርሳ ቅርስ አለዎት። ምን አደረሱት ያን ሁሉ አልባሳትና ሌላ ሌላውንም ቅርሳ ቅርስ?
ምንም ለማድረግ አልተቻለም። በተለይ ይህንን ቅርስ እንግዲህ የአንድ ሀገር ሕዝብ የማንነት መገለጫ አሻራ ከመሆኑ ባሻገር ታሪኩን፣ ባህሉን፣ ጥበቡን፣ ስልጣኔውን፣ ወጉን፣ ልምዱን፣ የሀገሪቱን የተፈጥሮ ውበት የሚያሳይ ነው። ከትውልድ ወደ ትውልድ የሚተላለፍ ነው። በአመዛኙ የሰው ልጅ የፈጠራ ውጤቶች ናቸው እና እነዚህ ቅርሶች ጠቀሜታ ደግሞ የታሪክ ሰነድ እንደመሆናቸው መጠን ምንም ማድረግ በግሌ ምንም ማድረግ አልቻልኩም እና እነዚህ ለታሪክ ተመራማሪዎችም ሆነ ለስርዓተ ትምህርትም ዝግጅት ሆነ ለከፍተኛ ለአርኪኦሎጂ ስራ ጥቅም ላይ ያለው በር የሚከፍቱ መሰረታዊ ቅርሶች ናቸው እና ህዝቡም አልተረዳም። አብዛኛው ኢትዮጵያኖች ደግሞ ይህንን ነገር ሊያግዙና ሊተባበሩ የሚገባ ሁኔታ ስለሆነ በዚህ አጋጣሚ ያው እኔ ሰፊ ጥሪ ነው የማደርገው። ሰለሞን ምንም ማድረግ አልቻልኩም ብቻዬን። እኔ እስካሁን ድረስ ጠብቄያለሁ ያሉትን ሁኔታዎች፣ ግን በእንዲህ አይነት ተመሳሳይ ቢልዲንግ ውስጥ እነዚህን ነገሮች ማስቀመጥ እጅግ በጣም ትልቅ አደጋ ነው ያለው
እና አሁንም እዛው ነው ያሉት ቅርሳቅርሶቹ?
አዎ ቅርሳቅርሶቹ እዚያ ነው ያሉት እና አሁን ከዚህ አውጥቶ በጣም አስተማማኝ በሆነ ቦታ ላይ ለማስቀመጥ የሚያስችሉ ሁኔታዎች የተዘጋጁ ነገሮች የሉም። ድንገተኛ በመሆኑ ሁኔታ የተነሳ በጣም አስቸጋሪ ነው። በአንድ ሰው ኃይል እነዚያን አውጥቶ ተከራይቶ ዋስትና ሊሰጡ የሚችሉ ኢንሹራንሶችን ገብቶ ለማስቀመጥ በጣም ከአቅም በላይ ስለሆነ ምንም ማድረግ አልቻልኩም።
በሌላ በኩል አሁን እንደምንሰማው ከህንጻዎች ውጫዊ ልባስ ጋር የተያያዙ አንዳንድ ለእሳት ቃጠሎ አስጊናቸው የተባሉ ነገሮችን ካነሱ በኋላ ብዙዎቹ ወደ የቤታቸው እንዲመለሱ ተደርጓል። ያልወጡም አሉ። እናንተ ምን ላይ ናችሁ አሁን?
እኛ ምንም ነገር የተደረገ የለም። እሳቱን ሊያስነሱ ይችላሉ የተባሉ ተመሳሳይ ያለፈው ቃጠሎ ያነሱ ማቴሪያሎች አሁንም ቢልዲንጋችን ላይ እንዳሉ ነው። አልተጀመረምም፣ ጭራሹንም አልተጀመረምም። እነዚህ ደግሞ የጋዝ ቲዩቦቹ በትክክል አልተገጠሙም የተባለውም እነሱም እስካሁን ድረስ ምንም ስራ አልተጀመረም። ብቻ በፖሊስ እና በሴኩሪቲ ጥበቃ ላይ ነው ያሉት። በርካታ ዓለም አቀፍ የሆኑ ጋዜጠኞች በሙሉ እዛው ቢልዲንግ ውስጥ አካባቢ ቆመው እኛ በአጋጣሚ ስንወጣ ስንገባ ቃለ መጠየቅ ከማድረግ ውጪ በካውንስሉም ሆነ በመንግስት ደረጃ ምንም እስካሁን ድረስ የተደረገ ነገር እኔ ባለሁበት አካባቢ የለም።
የት ነው እርሱ አሁን የሚኖሩት?
እኔ ኖርዝ ለንደን ውስጥ ይሄ ታፕሎ ተብሎ የሚጠራው አድሌድ ሮድ ላይ የሚገኘው ትልቁ ቢልዲንግ ላይ ነው ያለሁት እና ልክ አሁን ካለንበት የ50 ሜትር ርቀት ነው ማለት ነው እንድናርፍበት ከተደረገው ቦታ።
አቶ አለባቸው ደሳለኝ ለሰጡኝ ማብራሪያ አመሰግናለሁ። ወደፊትም ሁኔታዎችን እየተከታተልን እንደውላለን።
በጣም አመሰግናለሁ። እኔም የቮይስ ኦፍ አሜሪካን ይህንን እድል ስለሰጠኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።